The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የሐሙስ ሚያዝያ 29 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
በርካቶች ተመዝግበዋል። ወደ 300 አካባቢ ተመዝግበዋል። ምናልባት በቀጣይም ደግሞ እንደዚሁ ምዝገባው የሚቀጥል በመሆኑ በርካቶች ሊመዘገቡ ይችላሉ። እነኛን ለማስወጣት መንግስት ጥረቱን ቀጥሏል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታን ድምፅን የሰማ ነው። ከሊቢያ ስለተመለሱ ኢትዮጵያውያን ከተናገሩት የተወሰደ ነው። በዝርዝሩም በዜናው እወጃ ክፍለ ጊዜ እናስታውቃለን።
ይሄ በቀጠናው ያለ ሰላምና መረጋጋትና ብሔራዊ ጸጥታን በተመለከተ የምታደርጉት ነገር በአጭር ጊዜ እይታ ላይ ብቻ ያተኮረ መሆኑ በዘላቂው ነገር ላይ ችግር እየፈጠረ ነው የሚሄደው። ዘላቂ ሰላምና መረጋጋት ሊኖር የሚችለው የዜጎች አማራጭ ድምፅ ሲሰማ፣ የዲሞክራሲ ሂደቱ ወደፊት ሲራመድ፣ እድገቱን ፍትሐዊ በሆነ ሁኔታ ሲንቀሳቀስና እንጂ ወደፊት የሚያድግ ችግር እየተፈለፈለ እንደሆነ በዚህ ሂደት ውስጥ አሁንም ትኩረት እንዲሰጡ ሲያናገር ናቸው። ይህንን ነው እንግዲህ
የሰማያዊ ፓርቲ መሪ አቶ ይልቃል ጌትነት ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ። ለሰዓቱ ዋና ዋና ዜና፣
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሳውዲ ጉብኝታቸው የየመኑ ውጊያ ለሰብአዊ እርዳታ ማቅረብ እንዲመች ሲባል ተኩስ አቁም ላይ እንዲደረስ ጥረት እየተካሄደ መሆኑን አስታወቁ የሚለው አንዱ ነው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሊቢያ ውስጥ እስላማዊ መንግሥት ነኝ በሚለው የሽብር ቡድን የተፈጸመውን ግድያ ተከትሎ በሀገሪቱ ይገኙ የነበሩ ኢትዮጵያውያንን በሀገሪቱ ውስጥ ያሉ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ወደ ኢትዮጵያ በፈቃደኝነት ለመመለስ ከተመዘገቡት 300 ኢትዮጵያውያን ውስጥ የመጀመሪያዎቹ 20 ተመላሾች ትናንት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
አሸባሪው ቡድን አይሲስ በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ የፈጸመው አሰቃቂ ግድያ በዚያ የቀሩትን ሕይወት አስቸጋሪ አድርጎታል። በርካቶችም ውሎ አዳራቸው የስጋት መሆኑን እየተናገሩ ነው። ከነዚህ መካከል በፈቃደኝነት ወደ ሀገር ለመመለስ የተመዘገቡትም ናቸው ትናንት አዲስ አበባ መግባት የጀመሩት። አዲስ አበባ የገቡትን የመጀመሪያ 20 ተመላሾች በቦሌ አውሮፕላን ማረፊያ የተቀበሉት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ዜጎችን የማስመለሱ ስራ ቀጣይ እንደሚሆን አስረድተዋል። ከግብጽና ከሱዳን መንግስታት ጋር በትብብር እየተሰራ መሆኑንም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ቃለ ምልልስ አብራርተዋል።
በርካቶች ተመዝግበዋል። ወደ 300 አካባቢ ተመዘገቧል። ምናልባት በቀጣይም ደግሞ እንደዚሁ ምዝገባው የሚቀጥል በመሆኑ በርካቶች ሊመዘገቡ ይችላሉ። እነኛን ለማስወጣት መንግስት ጥረቱን ቀጥሏል። ከሱዳን መንግስትም ጋር በመተባበር እንዲሁም ደግሞ በሌላኛው በኩል ደግሞ ከግብጽ መንግስት ጋር በመተባበር ዜጎችን ከአደጋ የማዳን ስራውን ያው እንደምትመለከቱት ተያይዘነዋል። በተለይ ካርቱምና ካይሮ ያሉት ሚስዮኖቻችን፣ ዲፕሎማቶቻችን በከፍተኛ ሁኔታ ይህንን ዓላማ ለማሳካት እየሰሩ
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በግብጽ በኩል ዜጎችን መመለስ ስለሚቻልበት ሁኔታ ከአቻቸው ሰምሃ ሺኩሪ ጋር በካይሮ ተነጋግረው መምጣታቸው ተዘግቧል። በቤንጋዚ በኩል ወደ ሱዳን ገብተው ስለሚመለሱ ኢትዮጵያውያን ጉዳይ ከካርቱም መሪዎች ጋር በትብብር እየተሰራ መሆኑም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቡሩንዲ ዋና ከተማ ቡጁምቡራ ጎዳናዎች ዛሬ ሐሙስ በተጨማሪ ሁከት ተናውጠው ውለዋል። ሀገሪቱ ክፉኛ ተበጣብጣለች እና ለሚቀጥለው ወር የታቀደውን ምርጫ ማካሄድ የሚቻል አይመስልም ሲሉ አንድ የአፍሪካ ህብረት ከፍተኛ ባለሥልጣን ተናግረዋል። ፕሬዚደንቱ ፒየር ንክሩንዚዛ ተቃዋሚዎች ይህ ህገ መንግስታዊ ነው ባሉት እርምጃ ለሶስተኛ የስልጣን ዘመን እንደሚወዳደሩ ካስታወቁበት ካለፈው ወር ጀምሮ ብሩንዲ በየቀኑ ግጭት የቀላቀለ የተቃውሞ ሰልፍ ሲካሄድባት ሰንብቷል። ዛሬ ዋና ከተማይቱና ዙሪያዋ በተፈጠረ ችግር ግጭት ሶስት ሰዎች መገደላቸውን እማኞችና የሀገሪቱ ቀይ መስቀል ማህበር ገልጸዋል። አንድ ቦታ ላይ የፕሬዝደንቱ ደጋፊዎች በተቃዋሚዎቻቸው ላይ ፈንጂ ወርውረው ሁለት ሰው ገድለው ብዙዎችን ማቁሰላቸው ተዘግቧል። በሌላ ጥቃት ደግሞ ተቃዋሚዎች የገዢው ፓርቲ የወጣት ክንፍ አባል ነው ያሉትን ሰው በእሳት አቃጥለው ገድለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ዙማ አዲስ አበባ ላይ ሲናገሩ ህብረቱ ቡሩንዲ በአውሮፓውያኑ የዘመን አቆጣጠር ሰኔ 26 ልታካሄድ ላቀደችው ምርጫ ታዛቢዎች እንደማይልክ አስታውቀዋል። ሊቀመንበሯ ለአንድ የቻይና ቴሌቪዥን በሰጡት ቃለ መጠይቅ በሀገሪቱ ያለው ድባብ ምርጫ ለማካሄድ የሚመች አይደለም ማለታቸው ተጠቅሷል። የቡሩንዲው ፕሬዚደንት በምርጫ እንደሚወዳደሩ ካስታወቁበት በአውሮፓውያኑ የዘመን አቆጣጠር ሚያዝያ 26 ጀምሮ በቀጠሉት የተቃውሞ ሰልፎች ቢያንስ 13 ሰው ተገድሏል። ንኩሩንዚዛ በዚህኛው ከተመረጥኩ ካሁን ወዲያ አልወዳደርም የመጨረሻ ይሆናል ሲሉ ትናንት ረቡዕ ቃል ገብተዋል። ምርጫው በሰላማዊ ሁኔታ እንዲካሄድ ያስፈልጋልና ተቃውሞ ይገታ ሲሉም ተማጽነዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስና ሳውዲ አረቢያ በሺያ ሁቲዎቹ አማጽያን የሽምቅ ውጊያ ምክንያት በሺዎች የተቆጠሩ ሰዎች አገር ጥለው በተሰደዱባት በየመን በውጊያው ለተጠመደው ሕዝብ ሰብአዊ ረድኤት ለማቅረብ ይቻል ዘንድ ተኩስ አቁም እንዲቋጠር ጥረት ሊያደርጉ ተስማምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሳውዲው አቻቸው አዴል አልጁቤር ዛሬ ሪያድ ውስጥ ባደረጉት ጋዜጣዊ ጉባኤ ሰብአዊ ረድኤት ማቅረብ እንዲቻል ለአምስት ቀናት ተኩስ አቁም እንዲደረግ ጥረት ተይዟል ሲሉ አስገንዝበዋል። ተኩስ አቁሙም በሀገር ውስጥ ያለው ሁኔታ እየታየ ሊታደስ የሚችል መሆኑን ነው የገለጹት የውጭ ጉዳይ ሚኒስትር ኬሪ።
So we strongly urge the Houthis and those who back them, whom we suggest use all of their influence.
ሁቲዎቹና ይሰሟቸዋል ብለን የምናስባቸው ደጋፊዎቻቸው የየመንን ሕዝብ ችግር በመመልከት ለሀገሪቱ የሚበጅ ሰላማዊ መንገድ ለመፈለግ የመጣውን ይህን ታላቅ ዕድል ሳያመልጣቸው እንዲጠቀሙበት አጥብቀን እንማጸናለን።
የሳውዲ የውጭ ጉዳይ ሚኒስትርም ሲናገሩ ከኢራን ድጋፍ ያገኛሉ ተብለው ከሚጠረጠሩት ከሁቲዎቹ ጋር እስካሁን የተደረገ ግንኙነት እንደሌለ ጠቁመው ተኩስ አቁሙን ይደግፉ እንደሆነም አይታወቅም ነው ያሉት። በየመን በጠቅላላ ስራ ላይ እንዲውል በታሰበው በዚህ ተኩስ አቁም ይበልጥ ዝርዝሩ በቀጣዮቹ ቀናት ይነገራል ነው ያሉት የውጭ ጉዳይ ሚኒስትሩ። የሳውዲው ሚኒስትር ተኩስ አቁሙ ወይ በሀገሪቱ በሁሉም አካባቢ ነው የሚጸናው አለዚያ ደግሞ በአንዱም ስፍራ አይሆንም ማለታቸውም ተጨምሮ ተጠቅሷል። ሁቲዎቹ ለየመን ሕዝብ በማሰብ እቅዱን ይደግፋሉ ብለን ተስፋ እናደርጋለን ብለዋል ሚኒስትሩ። ዛሬ ቀደም ብሎ በተባበሩት መንግስታት ድርጅት የየመን አምባሳደር ለጸጥታ ምክር ቤት በላኩት ደብዳቤ ዓለም አቀፉ ማህበረሰብ በአፋጣኝ በምድር ጦር ጣልቃ እንዲገባ ተማጽኖ አቅርበዋል። ስለዚህ ተማጽኖ የተጠየቁት የውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስም ሆነች ሳውዲ አረቢያ ወታደር ስለመላክ የያዙት ውይይት የለም ብለዋል። ዛሬ ቀደም ብሎ ከሳውዲ ንጉስ ሳልማን እና በስደት ላይ ካሉት የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ ጋር ኬሪ ለየብቻ አነጋግረዋቸዋል። ሚስተር ሃዲ ከሚስተር ኬሪ ጋር ሰላምታ ከተለዋወጡ በኋላ በቅርቡ ሰንዓ ላይ እንደማገኙት ተስፋ አለኝ ሲሏቸው ለዚያ ገና ብዙ ስራ መሰራት ይኖርበታል ሲሉ ነው የውጭ ጉዳይ ሚኒስትር ኬሪ መልስ የሰጡት። በሳውዲ የሚመራው ህብረት የአየር ኃይል የሁቲዎቹን ይዞታዎች ሲደበድብ ከርሟል። ትናንት ረቡዕ ሁቲዎቹ አማጽያን እና ተባባሪዎቻቸው በወደብ ከተማዋ በአደን ተጨማሪ ግዛቶችን እንደተቆጣጠሩ ተሰምቷል። ይህ በዚህ እንዳለ የየመን የፖለቲካ ሂደት እንዲንቀሳቀስ ብርቱ ምክክር ላይ ያሉት የተባበሩት መንግስታቱ ልዩ ልዑክ ኢስማኤል ኡልድ ሼክ አህመድ ከፕሬዚደንት ሃዲ እና ከሌሎችም የየመን ባለስልጣናት ጋር ለመነጋገር ወደ ሪያድ መጓዛቸው ተገልጿል። የመንግስታቱ ድርጅት እንደሚለው የመን ላይ በጥብጡ ከጀመረ ወዲህ 650 ሰዎች ተገለዋል፣ በሺዎች የተቆጠሩ አገር ጥለው ተሰደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሳውዲ ጉብኝታቸውን ካጠናቀቁ በኋላ ወደ ፓሪስ ይሄዱና ከሰላጤው ትብብር ምክር ቤት አባላት ጋር ስለ ጸጥታና ክልላዊ ትብብር እንደሚወያዩ ተዘግቧል።
የእንግሊዝ መራጮች ዛሬ ሐሙስ የፓርላማ ምርጫ ሲያካሂዱ ውለዋል። የሕዝብ አስተያየት ግምገማዎች እንደሚያሳዩት ተፎካካሪዎቹ ያላቸው የሕዝብ ድጋፍ እጅግ ተቀራራቢ ከመሆኑ የተነሳ ማን እንደሚያሸንፍ ለመተንበይ ያዳግታል። የጠቅላይ ሚኒስትር ዴቪድ ካምረኑ ወግ አጥባቂ ፓርቲ 33 ከመቶ የሕዝብ ድጋፍ ያለው ሲሆን፣ ዋናው ተቃዋሚ የኤድ ሚሊባንድ ፓርቲ ደግሞ በአንድ ነጥብ ብቻ ተበልጦ እየተከተለ መሆኑን ትናንት ይፋ የተደረገ የሕዝብ አስተያየት ውጤት ያመለክታል። በዚህ የሕዝብ አስተያየት መሠረት ሁለቱም ዋና ዋና የፖለቲካ ፓርቲዎች በባለ 650 መቀመጫው ምክር ቤት ጥቂት ወንበሮች የሚያገኙ ሌሎች ፓርቲዎችን ይዘው የጥምረት መንግሥት ሊመሠርቱ ይገደዱ ይሆናል ይባላል። ተንታኞች ይህንን ምርጫ ታላቋ ብሪታንያ ውስጥ በአንድ ትውልድ ከተካሄዱት ምርጫዎች ሁሉ ከምናያቸው ይበልጥ ለትንበያ አዳጋች፣ ውጤቱም ከማናቸው ምርጫዎች አንድምታው ከባድ እንደሚሆን ይናገራሉ። ሚስተር ካምረን ከተመረጡ ብሪታንያ በአውሮፓ ህብረት አባልነት መቀጠሏን አስመልክቶ ውሳኔ ህዝብ አካሄዳለሁ ብለዋል።
በመጨረሻም በስውር የሚንቀሳቀሰው የዩናይትድ ስቴትስ የጸጥታ ኤጀንሲ የሰበሰበው ግዙፍ የአሜሪካውያን የስልክ መረጃ ህገወጥ አድራጎት ነው ሲል አንድ የዩናይትድ ስቴትስ የይግባኝ ሰሚ ችሎት በየነ። ተግባሩ የሀገሪቱ የተወካዮች ምክር ቤት የፈቀደውን ጣሪያም የሚዘል ነው ብሏል ፍርድ ቤቱ። ይኸው ኒውዮርክ ከተማ ላይ የተሰየመው ችሎት፣ ሶስት ዳኞች የተሰየሙበት ችሎት ይህንን ብይን የሰጠው በባለ 97 ገጽ የውሳኔ ሰነዱ ላይ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 29 2007 ዓ.ም ምሽት ፕሮግራም ነው። ኢ ዝቃጭና ቆሻሻ እንደ ሱናሚ እየዋጡ ነው።
ኢዲሲን ለርጭት ማለት ለቤት ውስጥ ርጭት ካወጣን በጣም ረጅም ጊዜ ሆኖናል። ከፈረንጆቹ 2008 2009 ጀምሮ ዲዲቲን እየተጠቀምን አይደለም።
ወይዘሮ ህይወት ሶሎሞን በጤና ጥበቃ ሚኒስቴር የወባ መከላከልና መቆጣጠር መርሃ ግብር አስተባባሪ ናቸው። በተፈጥሮ አካባቢ ዝግጅት ይመለሳሉ። አሁን ወደ መጽሔቱ ክፍለ ጊዜ በቀጥታ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
በውጪ ሀገሮች የሚኖሩ የፓርቲያቸው ደጋፊዎችን እገዛ በመሻትና ተሳትፏቸውን ለማነቃቃት ወደ ዩናይትድ ስቴትስ የተጓዙት የሰማያዊ ፓርቲ ሊቀመንበር ሰሞኑን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለሥልጣናት ጋር ተገናኝተው በተለያዩ የኢትዮጵያ ጉዳዮች ዙሪያ ተወያይተዋል። መጪውን የኢትዮጵያ ብሔራዊ ምርጫ አካሄድና ዘመቻዎች አስመልክቶ በተለይ በብሔራዊው የምርጫ ቦርድ የተወሰዱ እርምጃዎችና በአጠቃላዩ የኢትዮጵያ ፖለቲካ አያያዝን ጨምሮ በልዩ ልዩ አሳስበውናል ባሏቸው ወቅታዊ ርዕሰ ጉዳዮች ዙሪያ ከባለሥልጣናቱ ጋር መነጋገራቸውን የሰማያዊ ፓርቲ ሊቀመንበር አመልክተዋል። አቶ ይልቃል ጌትነት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰዓታት ቆይታቸው የኢትዮጵያን ይዞታ አስመልክቶ በአሜሪካ ባለሥልጣናት በተሰነዘሩ አስተያየቶች ዙሪያ የሚያደረጉትን ውይይት ለአሜሪካ ድምፅ አካፍለዋል። በትናንትናው ዕለት ወደ ቢሮአችን ጎራ ያሉትን አቶ ይልቃል ጌትነትን አሉላ ከበደ አወያይቷቸዋል።
አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር በትላንትና ዕለት በዋሽንግተን ዲሲው የዩናይት ስቴትስ የውጭ ጉዳይ ሚኒስትር መስሪያ ቤት ተገኝተው ሴር ባለሥልጣናትን የማነጋገርን እድል እንደነበረ ተረድቻለሁ። እነማንን አነጋገሩ? ምንድን ነበረ የንግግራችሁ መሰረትስ? በዋናነት የተነጋገራችሁባቸውን ጭብጦች ለአድማጮች ቢያጋሩ።
አሉላ፣ እንዳልከው ነው ቀደም ብሎ የተያዘ ቀጠሮ ነበረ። እኔ በተለያየ ቦታ ለፓርቲ ጉዳይ ስንቀሳቀስ ከቆየው በኋላ ትናንትና ጠዋት ላይ ከውጭ ጉዳይ መስሪያ ቤት ምክትል ኃላፊ የሆኑ ሰው ዴቪድ ፌልድስታይን የሚባሉ ሰውና ከእሳቸው ቲም ጋር አብረው ከሚሰሩ ሰዎች ጋር አንድ ላይ የእሳቸው ኃላፊነት በውጭ ጉዳይ መስሪያ ቤት ውስጥ ዲሞክራሲን፣ ሂውማን ራይትና ሌበርን በተመለከተ የሚከታተል የስራ ክፍል ነው። እናጠቃላይ በኢትዮጵያ ውስጥ ወቅታዊ በሆነው ጉዳይ በመርጫው ሂደት ላይም አጠቃላይ ስለቀጠናውም ሰላምና ደህንነት ሰማያዊ ስራ እንቅስቃሴና የመሳሰሉትን ጉዳዮች ተነጋግረናልና ከአንድ ሰዓት ከ20 በላይ የፈጀው ውይይት ነበር። በጉዳዩ ላይ ያሉት ወቅታዊ ጥያቄዎችም አጠቃላይ ቀጠናችንንም በተመለከተ የፓርቲውን መሰረታዊ ሐሳቦችና አመነቶች በህዝብ ውስጥ ያለውን ተቀባይነትና በዚህ ምርጫ ሂደት ውስጥ ያጋጠሙ ያሉትን ችግሮች በሰፊው ተወያይተናል።
ኢትዮጵያና ዩናይትድ ስቴትስ ባላችሁ ጠንካራ ወዳጅነት የሚያሳስቧችሁ ጉዳዮች ላይ የመነጋገሩን እድል ሰፊ ያደረገው ይመስለኛል። እስኪ በተለይ ምርጫው ላይ እናንተ በስጋት የምታነሷቸው እና ከነሱ ጋርም ለመነጋገር የቻላችሁባቸው መላ በመፈለጉ ወይም ሁኔታዎችን ወደ ተሻለ አዝማሚያ በመምራቱም የተነጋገራችሁበት ጉዳይ ካለ ቢገልጹልን።
አዎ፣ ምርጫውን በተመለከተ እንግዲህ እናንተም በተለያየ ጊዜ እንደዘገባችሁት በብዙ ሳንካዎች የተሞላ መሆኑን አስረድተናቸዋል።
ምንድን ናቸው?
የሰማያዊ እጩዎች ለምሳሌ ከ200 የሚደርሱ ለፓርላማ የተወዳደሩ እጩዎች ያለምንም በቂ ምክንያት ተሰርዘዋል። እንዲሁም ፍርድ ቤት እየወሰነም እንኳን ምርጫ ቦርድ ያንን ለማስፈጸምና ወደ እጩነታቸው ለመመለስ ፈቃደኛ አይደለም። በተለያየ ጊዜም በሚዲያ ሲጠየቁ ላገዱበት ምክንያት በቂ ማብራሪያ ከምርጫ ቦርድ አዋጆችም ከህገ መንግስቱም ጋር ከፓርቲያችን ህግ ጋር እነዛን ሰዎች ከእጩነት የሰረዙበትን በበቂ ምክንያት ማስረዳት አልቻሉም። እኔ እስከነበርኩበት ጊዜ እንኳን ለኢትዮጵያ ቴሌቪዥንና ሬዲዮ ለቅስቀሳ የላክናቸው የምስልና የድምጽ ቅጂዎች ከ11 ጊዜ በላይ ካላስተካከላችሁ ተብሎ በደብዳቤ ተመልሰውብናል።
የዘመቻ ድምጾች ናቸው።
አማራጮቻችንን ለህዝብ ለማድረግ ባደረግነው ነገር ሁሉ ሳንሱር እንደገና ተመልሶ መጥቷል። በተለየ ሁኔታ ይሄን ቃላት አውጡ፣ ይሄን ካላደረጋችሁ በእንደዚህ ቢባል 11 ጊዜ ተመልሰውብናል። ህገ መንግስቱንም የምርጫ አዋጁንም በጣሰ ሁኔታ እና እጩዎቻችን በተለያየ ቦታ ይታሰራሉ። ስብሰባ ማድረግ አልቻልንም። አዳራሽ ማግኘት አልቻልንም። ፖስተሮች ይቀደዳሉ። እኔን ራሴን ጨምሮ ደግሞ እጣ በሚባል ነገር የፓርቲው መሪ በእጩነት ለመወዳደር አልቻልኩም። እና ያለው ሂደት እንግዲህ ከመጀመሪያው ጀምረን ስናየው በባለፈው ከ2005 በእኛ 97 ከምንለው በኋላ ይህንን የዲሞክራሲ ህጉን የሚያፍኑ ከህገ መንግስቱ ውጭ የሆኑ ብዙ አዋጆች እንደወጡ ይሄ የጸረ ሽብር አዋጅ የሚባለው፣ የመረጃ ነጻነትና የመገናኛ ብዙሀን አዋጁ፣ በሲቪክ ሶሳይቲዎች ላይ የወጡ አዋጆች፣ እነዚህ ሁሉ አጠቃላይ የዲሞክራሲ ሂደቱን የሚገቱ በዛም ማሳያ በሆነ ሁኔታ ብዙ ብሎገሮች፣ ጋዜጠኞች፣ የፖለቲካ መሪዎች፣ የሃይማኖት ነጻነትን የጠየቁ ሰዎች ሁሉ እስር ቤት መውደቃቸውን ከዛ የተረፉትም ደግሞ መሰደዳቸውን ገልጸናልና ይሄ ሁሉ አጠቃላይ ሂደቱ ብዙ ጨለማ የሆነና ውጣ ውረድ የሞላበት እንደሆነ አስረድተናቸዋል። እንግዲህ እነሱም የሚሉት ኤምባሲያችን እዛ ሂደቱን በቅርበት እየተከታተለ ነው፣ ጉዳዩን እያየነው ነው፣ ከመንግስት አካላትም ጋር እንነጋገርበታለን የሚለው የሁልጊዜው የዲፕሎማሲ አይነት ንግግር ነው።
አቶ ይልቃል፣ ቀደም ብለው የዘረዘሯቸው ከእጩዎች እገዳ፣ የፍርድ ቤት ውሳኔን እስከ አለመቀበል ሁኔታ በምሳሌነት አንስተዋል። በእናንተ እምነት ምርጫው የሚጠበቅበትን ደረጃ የማያሟሉ ናቸው ብላችሁ የምታቀርቧቸው ቅሬታዎች በተመለከተ የምርጫው ውጤት ተቀባይነት እንዲኖረው በውይይታችሁም እንዲህ አይነት ማስተካከያዎች ሊኖሩ ይገባል ወይ ይደረጋሉ የሚል ከወዲሁ በአማራጭ ምን የተገለጸ ነገር አለ? ከኢትዮጵያ መንግስት ጋር ለመነጋገር ክብደት የሰጡት ችግር ከሆነ
እውነቱን ለመናገር እኛ እንግዲህ በተደጋጋሚ ነግረናቸዋል። ይሄ በቀጠናው ያለ ሰላምና መረጋጋትና ብሔራዊ ጸጥታን በተመለከተ የምታደርጉት ነገር በአጭር ጊዜ እይታ ላይ ብቻ ያተኮረ መሆኑ በዘላቂው ነገር ላይ ችግር እየፈጠረ ነው የሚሄደው። ዘላቂ ሰላምና መረጋጋት ሊኖር የሚችለው የዜጎች አማራጭ ድምፅ ሲሰማ፣ የዲሞክራሲ ሂደቱ ወደፊት ሲራመድ፣ እድገቱን ፍትሐዊ በሆነ ሁኔታ ሲንቀሳቀስና የተጨቆኑ ሰዎች ድምፅ ሲሰማ እንጂ በተለይም እንደ ኢትዮጵያ ባለ ሀገር፣ ሃይማኖተኛ ሀገር፣ ሁሉም ተቻችሎ የሚኖርበት ሀገር እነዛ ሴቶች ናቸው የሀገሩንም ሆነ የቀጠናውን ደህንነት የጠበቁት እንጂ የአንድ ፓርቲ ጠንካራ ወታደርና ደህንነት እንዳልሆነ፣ ዘላቂውን ሰላም በቀጠናውም ቢሆን ኢትዮጵያን የምትፈልጓት ከሆነ የሚጎዳ ስለሆነ ይሄንን የምርጫውንም ሂደት ሆነ አጠቃላይ የኢትዮጵያን የዲሞክራሲና የሰብአዊ መብት ጉዳይ ለብሔራዊ ደህንነት አስፈላጊና ተነጥሎ የሚታይ ነገር እንዳልሆነ ወይም ወደፊት የሚያድግ ችግር እየተፈለፈለ እንደሆነ በዚህ ሂደት ውስጥ አሁንም ትኩረት እንዲሰጡ ሲያናገር ናቸው። ይህንን ነው እንግዲህ እያየነው ነው፣ ሰምተናችኋል፣ ጉዳዮችን ሁሉ ግምት ውስጥ አስገብተናል የሚል መልስ ነው የተሰጠን።
አቶ ይልቃል እስኪ ቀደም ብለው ወደ ተመለከትነው የዩናይትድ ስቴትስ ውጪ ጉዳይ መስሪያ ቤት ጉብኝቱን እንመለስ። በውጪ ጉዳይ መስሪያ ቤቱ አንዲት የአፍሪካ ጉዳዮች ባለስልጣን ዌንዲ ሸርማን በቅርቡ በኢትዮጵያ ጉብኝታቸው በኢትዮጵያ ያለውን ሁኔታ አስመልክቶ የሰጡት አስተያየት የምትቃወሙ መሆናችሁን በደብዳቤ ያሳውቃቸዋል። እስኪ ይዘቱን መርምር የፓርቲዮንና ያቀረባችሁትን ለመመልከት እንሞክር። በተጨባጭ ምንድን ነበር በሳቸው ንግግር ውስጥ የተንጸባረቀው ትክክል አይደለም ያላችሁት? ምንስ አይነት መልስ አገኛችሁ?
አው ይሄ እንግዲህ ብዙ ሚዲያም ላይ በሰፊው የተወራ ነገር ነው። የኢትዮጵያ መጪው ምርጫ ፍትሃዊና ዲሞክራሲያዊ እንደሚሆን ከበፊቱ ምርጫዎች ውስጥ እና በዲሞክራሲ ሂደት እየተሻሻለ እንዳለ የሚመስል ነገር፣ ኢትዮጵያ በዲሞክራሲም እያደገች እንደሆነ የሚገልጽና ያም ደግሞ በማወቅ የሚደረግና ያን ነገር የማረጋገጥና እውቅና የመስጠት አይነት እንደው ካፎ ለምታ ነው የሚባለው በእኛ ሀገር በዛ ደረጃ የተሰራ ስተት ሳይሆን ያንን በኢህአዴግ ውስጥ ያለውን አቋም ደግፎ የአሜሪካን የዲሞክራሲ ሴቶች የአሜሪካንም አጠቃላይ ብሔራዊ ጥቅም ከኢትዮጵያ አንጻር ያለማየት መሆኑንና ፓርቲያችን በዚህ ጉዳይ እንዳዘነና የዲሞክራሲ ሂደቱን ለዲሞክራሲ ኃይሎች ታጋዮች ሁሉ ተስፋ አስቆራጭ መልእክት መላኩን እና ይሄንንም ከዚህ አቋማቸው እንዲስተካከሉ የሚያሳስብ ደብዳቤ ነው የጻፍ ነው። በእነሱ በኩል የተሰጠው መልስ ግን ባልሆነ ሁኔታ የሴትዮዋ ንግግር ተተርጉሟል፣ ተቀንጭቦ ነው የቀረበው። ሪፖርተር ላይ በሰፊው ይሄንን ሁሉ ነገር ለማብራራት የሄዱበት ርቀት አለ፣ እሱንም ብታነቡት የሚል አይነት አስተያየት ሰጥተዋል። ግን በእኛ አሁንም ደግመን የነገርናቸው በግልጽ ቋንቋ በምንም አይነት መለኪያ እንደዛ አይነቱ ንግግር የራሳቸው የውጭ ጉዳይ መስሪያ ቤት በሰብአዊ መብቶች ጉዳይ ላይ በየአመቱ በሚያወጣው ሪፖርት ላይ የተደረገውና እሳቸው የተነጋገሩት በየትም መለኪያ የቃላት መረጣ አድርገን አናየውም። ደጋግመን አስምረን ነግረናቸዋል።
መጪውን የኢትዮጵያ ብሔራዊ ምርጫ፣ የኢትዮጵያን ወቅታዊ የፖለቲካ ሁኔታ እንዲሁም የዩናይትድ ስቴትስ ጉብኝቶንና ፓርቲው እየተንቀሳቀሰ ያለበትን ሁኔታ ጨምሮ ታጭብጦችን የተመለከተ ሰፋ ያለ ውይይት ነው ያደረግነው። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ለጊዜው አመሰግናለሁ። ጊዜ ይስጥልኝ
አሉላ። እኔም ለተሰጠኝ እድል አመሰግናለሁ። በአገር ቤት ያለውን ሁኔታ እየተከታተላችሁ ለማሳወቅ የምታደርጉት በጣም ቪኦኤ ተደማጭና ክብር ያለው ሚዲያ ነው በኢትዮጵያ ማህበረሰብ ውስጥ። ሁልጊዜው ስራችሁ አመሰግናለሁ። ጊዜ ይስጥልኝ ለኔ።
አቶ ይልቃልን አመሰግናለሁ። ውይይቱ አላበቃም። ከአሉላ ጋር በአጠቃላይ የኢትዮጵያ ፖለቲካ ጉዳዮች ዙሪያ የተደረገው ሰፋ ያለ ውይይት በሌላ ጊዜ ይቀርባል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች ዕለቱን አብይ ርዕስ አደመጣችሁ። የትንታኔው መጽሔት ይቀጥላል።
ፍልሰተኞች በሰሜን አፍሪቃ በኩል ወደ አውሮፓ ለመግባት ሲሞክሩ በብዛት በሚያልቁበት በአሁኑ ወቅት አውሮፓ ሕገወጥ አስተላላፊዎችን ኢላማ በማድረግ የፍልሰቱን ተግባር ለማገድ ማቀዷ ተዘግቧል። ይሁን እንጂ ሰዎችን በድብቅ የማሸጋገሩን ተግባር የሚቆጣጠሩት ሰፊ መረብ ያላቸው ወንጀለኞች በመሆናቸው እነሱን ኢላማ የማድረጉ ተግባር ከባድ እንደሚሆን አጥኚዎችና ተመራማሪዎች እየተናገሩ ናቸው። ዘጋቢያችን ሄንሪ ሪጅዌል ያጠናቀረው ዘገባ አለ፣ አዳነች ፍስሐዬ ታቀርበዋለች።
ፈላሾች በሰሜን አፍሪካ በኩል ወደ አውሮፓ ለመግባት በሚያደርጉት ጥረት ከቅርብ ዓመታት ወዲህ በአስር ሺዎች የሚቆጠሩ ባህር ውስጥ ሰምጠዋል ወይም በውሃ ጥምና በረሃብ አልቀዋል። ኢጣሊያ ውስጥ በትሪንቶ ዩኒቨርሲቲ በወንጀል ተግባር ፕሮፌሰርነት የሚሰሩ አንድሪያ ዲ ኒኮላ ሰዎችን በድብቅ በማሸጋገር ተግባር የተሰማሩትን ሰዎች ለማነጋገር በአፍሪቃና በመካከለኛው ምስራቅ ዙሪያ ተዘዋውረዋል። የአሜሪካ ድምፅ ሬዲዮ የፈላሾቹን መናኸሪያ በሆነው የሚላን ከተማ ባቡር ጣቢያ ላይ አነጋግሯቸዋል።
በጣም ጨካኝ አገልግሎት ነው። በመረብ ተሳስረው በመተባበር ነው የሚሰሩት። ከሊቢያ የሚያመራውን መንገድ ብንዘጋ እንኳ ከቱኒዚያ፣ ከአልጄሪያ ወይም ከቱርክ ሊንቀሳቀሱ ይችላሉ።
አውሮፓ ሕገወጥ አሸጋጋሪዎችን ኢላማ ያደረገ እርምጃ እንዲወሰድ ጥሪ አቅርባለች። ሪካርዶ ፋቢያኒ የተባሉ ተንታኝ በበኩላቸው ይህ ከባድ ተግባር ቢሆንም አይቻልም ማለት አይደለም ብለዋል።
The use of drones, for example, to target, people involved in the smuggling.
ለምሳሌ ሰዎችን በህገወጥ መንገድ በማሸጋገር ተግባር በተሰማሩት ላይ ድሮን ማለት ሰው አልባ ተዋጊ አውሮፕላን መጠቀሙ ሊረዳ ይችላል። በተጨማሪም የአውሮፓ ሀገሮች ሊቢያ ውስጥ መረጃ በማግኘት ረገድ ሊተማመኑባቸው የሚችሉ የስለላ መረቦች አሏቸው።
ይሁንና ህገወጥ አሸጋጋሪዎቹ ብዙ ገንዘብ የሚያገኙ የዓለም አቀፍ ወንጀለኞች መረብ አካል ናቸው ይላሉ አንድሪያ ዲኒኮላ።
The United Nations estimate up to 10 billions of dollars. One Pakistani guy in Italy
የተባበሩት መንግስታት ድርጅት እስከ 10 ቢሊዮን ዶላር እንደሚገኝበት ይገምታል። አንድ ኢጣሊያ የሚኖር ፓኪስታናዊ 700 የሚሆኑ ሰዎችን በድብቅ ሲያስገባ ያንዳንዳቸውን 7000 ዩሮ አስከፍሏል።
ሰዎችን በህገወጥ መንገድ የሚያሽጋግሩት ቡድኖች ከወንጀለኛ ኃይሎች ጋር የተሳሰሩ ቢሆንም ለሶሪያውያንና ለሌሎች ከግጭት የሚሸሹ ሰዎች መውጫ መንገድ እየፈጠሩ መሆናቸው ግልጽ ነው። አውሮፓ የፍልሰት ፖሊሲዋን ማሻሻል ያለባትም ለዚህ ነው ይላሉ ዲኒኮላ።
If you gonna tighten fortress Europe, probably they will increase prices. This is what this
የአውሮፓን መንገድ የምታጠቡ ከሆነ በድብቅ የማስገባቱ ዋጋ ከፍ ይላል። ይሄን ነው ያሉት ወንጀለኞቹ። ስለሆነም የነሱን ስራ ለማሰናከል የወንጀለኛ መቅጫ ህግ ማውጣት ያስፈልጋል። ምርመራ ማካሄድም ግድ ይላል። መከላከልና እድሉን ማጥበብም ያስፈልጋል። ያሽጋጋሪ ወንጀለኞች ሰለባ የሆኑትን ሰዎች ለመርዳትም አሁን ካለው የተሻለ ፖሊሲ እንዲኖር ያስፈልጋል።
አውሮፓ ህገወጥ አሽጋጋሪዎችን ለመቋቋም ቆርጣ ተነስተታለች። ይሁንና የሚሞቱት ሰዎች ብዛት እየጨመረ በመሄዱ አውሮፓ በሐቅ ከጦርነት ለሚሸሹ ስደተኞች አስተማማኝ መስመር መክፈት ያስፈልጋት ይሆን የሚል ክርክር እየተካሄደ ነው።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። ታግተው የቆዩት ወደ 300 የሚጠጉ ሴቶች ልጃገረዶችና ሕፃናት ሰሜን ምስራቅ ናይጄሪያ ከሚገኘው የቦኮ ሐራም ጠንካራ ይዞታ ነጻ ከወጡ በኋላ የተረጋጋ ሕይወት ለመጀመር የሚያስችላቸውን ረጅሙን ጎዳና ተያይዘዋል። ክሪስታይን ከማልኮኒ ያደረሰንን ዘገባ ሰሎሞን ክፍሌ ያቀርበዋል።
ለነዚህ 275 ሴቶችና ሕፃናት በአንድ ወቅት ትምህርት መገቢያ የነበረው ስፍራ መጠለያቸው ሆኗል። ታጋቾቹን የናይጄሪያ ጦር ሰራዊት በቅርቡ ያስለቀቀው የጽንፈኛው ቦኮ ሐራም ቡድን የመጨረሻው ጠንካራ ይዞታ ከነበረው ሳምቢሳ ጫካ ውስጥ ነው። የቀድሞቹ ታጋቾች ዛሬ ተለቀው የሚኖሩት ከናይጄሪያ ሰሜን ምስራቃዊ ግዛት ከአዳማዋ ዋና ከተማ ከዮላ ወጣ ብሎ በሚገኘው ማልኮሂ መንደር አንድ ትምህርት ቤት ቅጽር ግቢ ውስጥ ነው። እነዚህ ከቤተሰቦቻቸው ተቆራርጠውና ንብረታቸው የወደመ ሰዎች በአሁን ወቅት ሕይወታቸውን እንደገና ለመገንባት አስቸጋሪውን ጎዳና ጀምረዋል። ማግዳሊን ማቲው በቦኮ ሐራም ታጣቂዎች የተጠለፈችው ባለፈው ኅዳር ነበር። እርሷን እንዳስረዳችው ተዋጊዎቹ ይዘዋት ከከተማ ከተማ ያለ ምግብና መጠጧ ሲያንከራትቷት ሰንብታለች። እንዲያውም በአንድ ወቅት የመንግሥቱ ወታደራዊ አውሮፕላን እርሷ የነበረችበትን ቡድን በቦምብ ደብድቦ ከታጋቾች አንዷን ገድሏል። ከዚያ በኋላ ነው አጋቾቿ ወደ ሳምቢሳ ጫካ ያዛወሯት። በዚያ ለረጅም ጊዜ ቆይተናል። ቦኮ ሐራምም ባል እንድናገባና እምነታችንን ወደ እስልምና እንድንቀይር አስገድዶናል፣ እኛ ግን አልተስማማንም ካለች በኋላ በመሃሉ እግዚአብሔር የናይጄሪያን ጦር ሰራዊት እንዲረዳ ልኮልን ከሳምቢሳ ጫካ ሊያስለቅቀን ቻለ ስትል አስረድታለች። የቀድሞዋ ታጋች ማግደሊን ማቲው በሐውሳ ቋንቋ እዚህ ካምፕ ከደረሱ 275 ሰዎች ውስጥ አንዳንዶቹ ከተመጣጠነ ምግብ እጦት የተጎዱና በጥይት ተመተው የቆሰሉ እንደሚገኙባቸው የናይጄሪያ ባለሥልጣናት ያስረዳሉ። የታመሙትና የተጎዱት በአሁኑ ጊዜ የሕክምና እርዳታ እያገኙ መሆኑንም ተገልጿል። ቀጣዩ እርምጃ በጽንፈኛው ቦኮ ሐራም ይዞታ ስር በቆዩበት ጊዜ ከደረሰባቸው ከፍተኛ የህሊና መረበሽ የሚድኑበትን መንገድ መፈለግ ይሆናል ሲሉም ባለሥልጣናቱ አብራርተዋል። በዚሁ መሠረትም የአእምሮ ሕሙማን ሐኪሞችና ረዳቶች የቀድሞ ታጋቾቹን ለማነጋገር አሁን ወዳሉበት ስፍራ ሲጎርፉ ይታያል። ግባቸውም በታጋቾቹ ስር በቆዩባቸው ጊዜያት አእምሮአቸው ሊጎዳ እንደሚችል ግንዛቤ አስጨብጦ ለሕክምና እንዲዘጋጁ ማድረግ ነው። ሄንሪ አበዌ ከምክር ሰጪ ሐኪሞቹ አንደኛው ነው።
They are now sleeping in a place where they are not used to. They are eating the type of food that they have not.
ዛሬ ተኝተው ሌሊቱን የሚያሳልፉበት ስፍራ ከዚህ ቀደም ያለመዱት ነው። የሚመገቡትም እንዲሁ አዲስ ነው። አንዳንዶች እንዲያውም ወላጆቻቸው የት እንዳሉ አያውቁም። ሕፃናቱም እንዲሁ ወንድሞችና እህቶቻቸው የት እንደደረሱ የሚያውቁት ነገር የለም። ይሄ ሁሉ አምሮን ይረብሻል።
ቦኮ ሐራም ጥብቁን እስላማዊ ሕግ ሻሪያን ሰሜን ምስራቅ ናይጄሪያ ውስጥ ተፈጻሚ ለማድረግ ላለፉት 6 ዓመታት ባካሄደው ውጊያ አዳማዋ ክፍለ ግዛት ውስጥ ሳይቀር መንደሮችን አውድሟል። ከአንድ ሚሊዮን ህዝብ በላይ አፈናቅሏል። አብዛኞቹ ተፈናቃዮችም ከመንደሮች እየሸሹ ያመሩት ወደ ክፍለ ግዛቱ ዋና ከተማ ወደ ዮላ ነው ተብሏል። ሃሩና ሐማን በአዳማዋ ክፍለ ግዛት ያስቸኳይ ጊዜ እርዳታ ሰጪ ክፍሉ ኃላፊ ናቸው። ተጨማሪ ከቦኮ ሐራም ነጻ የተደረጉት አጋቾች ወደ ካምፑ ይመጣሉ ብለው ይጠብቃሉ።
They said we should expect more depending on the availability of
ክፍት ቦታ እስካለ ድረስ ተጨማሪ ሰዎች ይመጣሉ ብለን እንጠብቃለን ነው ያሉት። ተስፋ የምናደርገው ተጨማሪ ታጋቾችን ያስለቅቃሉ ብለን ነው። እኛም ባመጡልን ቁጥር ተቀብለን ለማስተናገድ ፈቃደኞች ነን።
አሁን በመጠለያው ተጨማሪ ነጻ የወጡ ታጋቾች ሊደርሱ ይችላሉ። የናይጄሪያ ጦር ሰራዊት በትላንትናው መግለጫው ከዚያው ከሳምቢሳ ጫካ ውስጥ ሌሎች 25 ሴቶችና ሕፃናትን ከቦኮ ሐራም ማስለቀቁን አስታውቋል።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ዝግጅት ነው። እስከ 4 ሰዓት ድረስ ከእናንተ ጋር እንቆያለን። በነገራችን ላይ ከሰኞ እስከ አርብ በ1431 መካከለኛ ሞገድ ከአንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፍ ዝግጅትም አለ። ታደምጡ ዘንድ ከአክብሮት ጋር እንጋብዛለን።
ዌብሳይታችንም ላይ ታገኙናላችሁ። voanews.com/amharic በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን።
ፕሮግራማችንን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን ወደ እናንተ እንመልስ።
ጤና ይስጥልኝ ቪዎች። አስተያየት መስጠት የፈለግኩት አንድ አድማጫችሁ ዛሬ ስለ ኢትዮጵያ ምርጫ መዘገባችሁ በኢትዮጵያ ሕዝብ ማሾፍ ነው። ይኸውም እና አንድነት በታገዱበት ነመኢአድ በታገዱበት በፈረሱበት ሰማያዊ በሽብርተኝነት በተከሰሰበት በተወነጀለበት ሰዓትና በዚህ ሁሉ ሁኔታ እናንተ ምርጫ እንዳለ መዘገባቸው በኢትዮጵያ ሕዝብ ማሾፍ ነው ብሏል። በእውነቱ በገሃዱ ዓለም የሚያሾፈው ያለው በኢትዮጵያ ሕዝብ ላይ እሱ ነው። በስም የጠራቸው ሰማያዊ ፓርቲም ይሁን መኢአድም ይሁን አንድነትም ቢሆን ተፎካካሪ ፓርቲዎች ሆነው እየተወዳደሩ ነው። ማስታወቂያቸውን የፓርቲዎች መድረክ ላይ የሚደረገውን ውይይት ክርክር በሚገባ እያከናወኑ ይገኛሉ። አንዳንድ ሰዎች በምኞት ፈረስ የሚጋልቡ ከገሃዱ ዓለም ፈጽሞ የራቁ ሰዎች ገልብጠው እነሱ የኢትዮጵያ ሕዝብ ስሜት የሚያውቁ አስመስለው የሚናገሩ ሰዎች በጣም ያሳዝኑኛል ያሳፍሩኛልም። የኢትዮጵያ ሕዝብ የሚያውቀው ነገር ሌላ ሆኖ እነሱ ደግሞ ልክ የኢትዮጵያን ሕዝብ ስሜት የሚያውቁ አስመስለው መናገራቸው የሚያስተዛዝብ ነው።
ለአሜሪካ ድምጽ ራዲዮ አማርኛ ፕሮግራም አዘጋጆች እንደምን ሰነበታችሁ? የዘወትር አድማጫችሁ ነኝ። ሰሞኑን ኢትዮጵያውያን ከሀገራቸው ለምን ይሰደዳሉ የሚለውን አብይ ጥያቄ እንዲሁም ለዚህ ችግር መፍትሄው ምን እንደሆነ በሚመለከት ሀሳብ እንዲሰጡ ከሀገር ውጭና ከሀገር ውስጥ ምሁራንን ጋብዛችሁ ያቀረባችሁትን ፕሮግራም ተከታትያለሁ። አንድ ዜጋ ሀገሩን ጥሎ የሚሰደድበት ምክንያት የተለያየ ቢሆንም እንደተባለው በፖለቲካ፣ በኢኮኖሚ ችግር፣ በተለያዩ ሰው ሰራሽና የተፈጥሮ አደጋዎች ምክንያት ሊሆን እንደሚችል ተገልጿል። በኢትዮጵያችን ወጣቱ ለምን ይሰደዳል ለሚለው ጥያቄ እንደኔ ምሁራኑ ላይላውን ያለውን ነካኩት እንጂ በትክክል የችግሩን ብልት ምን እንደሆነ አስረግተው አንዳቸውም አልተናገሩም። ምክንያቱም ባላውቅም ምሁራኑ ያሉበት ሀገር ሪዮት የሚነኩ ገዢዎችንም የሚያስቀኙ መስላቸው እንደሆነ ሰጋል። የሀገራችን ወጣት ከአፍሪካ አገሮች ሁሉ ለምን ወደ ደቡብ አፍሪካ ይሰደዳል? ምክንያት ጠንካራ ገንዘብ ራንድ ፍለጋ ሲሆን፣ ከኢስያ ደግሞ ወደ ህንድ፣ ቻይና ወዘተ ሳይሆን የሚሰደደው ወደ መካከለኛው ምስራቅ ሀገሮች ነው። ለምን ቢባል ጠንካራና ወደ ኢትዮጵያ ብር ሊለወጥ የሚችል የሳውዲ ሪያድ እና የሌሎችንም አረብ ሀገራት ዲናር ገንዘብ ፍለጋ ታሳቢ በማድረግ ነው። በተመሳሳይ ወጣቱ ወደ ምስራቅ አውሮፓና ራሽያ ሳይሆን መሰደድ የሚፈልገው ወደ ምዕራብ አውሮፓ ነው። ምክንያት ወደ ኢትዮጵያ ብር ሊለወጥ የሚችል ዩሮ፣ ፓውንድ እና ክሮን ለማግኘት ነው።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። ተጠቀሙበት። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በኢሜይል ለምትጠቀሙ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮምን ተጠቀሙ። ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም።
ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
የተከበራችሁ አድማጮቻችን፣ የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁን የሚያስተናግደው ክፍለ ጊዜ ተጠናቋል። እስከ አራት ሰዓት ድረስ ከእናንተ ጋር ነን። በድጋሚ እንጋብዛችሁ አብራችሁ እንድታመሹ። ይህም ያልፋል ይላል ነዋይ ደበበ።
ሰዳጅ ወገኖቻችን፣ የሰው አገር ግፍሮሮ ከሩቅ ይሰማል። ከምድረ በዳ የዋይታ የእየየ ድምፅ ያስተጋባል። የእህቶቻችን አንደበት፣ የወንድሞቻችን ልሳን ቃል ወይ ሀገሬ ወገኔ ይላል። ታሰር መገደል፣ መገረፍ መደፈር፣ መታሰር መገደል፣ ሞቶና ተጣፈዳቸው ማን ይድረስላቸው? ካረመኔዎች ፍርድ ያድናቸው። ሞት ሞት ቢከባቸው፣ አቅማነሳቸው ቀመሽባቸው፣ ተሳለባቸው ዋወገኖችን ሞቀደማቸው። ዋይ 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 ምድር ከዳቸው፣ ሰማይ ላቃቸው፣ ስቃይ ዋታቸው። ያልፋል ይህም ያልፋል ሁሉም ያልፋል። ያልፋል ይህም ያልፋል ስደት ያልፋል። እስኪያቴ ቀንከቱ ብዙ ያለፋል። ያልፋል ይህም ያልፋል ሁሉም ያልፋል። ያልፋል መከር ያልፋል አስካቴ ከንከፎ ግን ያልፋል
ያልፋል። በነዋይ ደበበ ነው የሰማችሁት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። ተከታዩ ዝግጅታችን ባህልና ማኅበረሰብ ነው።
የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም የሚያነጋግር ነው ሲል ይንደረደራል ባህልና ማህበረሰብ። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሶስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነበር ያካሄደው። ይህንኑ መነሻ በማድረግ ባህልና ማህበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችንም መልከት አድርጓል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ነው የሚጀምረው። አብረን እንቆይ፣ አብረን አድምጥለት።
ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲያስ በዚህ ጉዳይ ላይ ስራውን እንደጀመረ ቅድም እንደ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ከ2025 ላይ ከ10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይሄን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሰረት አድርጎ የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ችግር ነው። እንግዲህ ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ፣ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ ጉዳዩ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው።
መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ሕሩያን በላይ መኮንን ወደ እርስዎ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብረው ይጠበቃልና በመቀጨጭና ቀድሞ የነበረውን አቅምም በማጣት ፋንታ እንዲያድግ ነው ወይም የሚፈለገውና እርስዎ መምህርም ኖት፣ የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በእርስዎ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሃንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ?
እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ ቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴ የቃል ጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋው ውስጥ እየተቀላቀለ በተለይም የተባረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ። በሀገራችን አባባል ሳይሸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሺህ መባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይ የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዘኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት። እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሴም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሆን የአራዳ ቋንቋ የአራዳ ዘዬ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ።
መልካም። አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን። የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርሲቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከትን ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ኪሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን።
አሉላንና እንግዶቹን እናመሰግናለን። አሁን የሚቀጥለው ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሶሎሞን አባተ።
በመጪዎቹ ሁለት ሳምንታት ውስጥ 1500 የሚሆኑ የ180 ሀገሮች ልዑካን ስዊትዘርላንዷ ከተማ ባዜል ላይ ይሰባሰባሉ። የስብሰባቸው ዋና ዓላማ ለሕይወት አስጊ የሆኑና የሰውን ልጅ ለበዙ ጉዳቶች የሚያጋልጡ የተለያዩ ንጥረ ነገሮች ውሁድ የሆኑ ዝቃጮችን የደህንነት አጠባበቁ ዘላቂነት ባለው መንገድ ማስወገድ ወይም ሊያስከትሉ የሚችሏቸውን ጉዳቶች በከፍተኛ ሁኔታ መቀነስ የሚያስችሉ መላዎችን መምከር ነው። የባዜል ተሳታፊዎች ከፊታቸው ካስቀመጧቸው የቤት ሥራዎች መካከል ቀደም ሲል በሀገሮች መካከል የተፈረሙ ዓለም አቀፍ ውሎችን ማጠናከር የሚያስችሉ መንገዶችን መቀየስ ይገኝበታል። እነዚያ ሦስት ውሎች ደግሞ በጉባኤው ላይ ለሚነሱ የተፈጥሮ አካባቢ ጉዳትና ብከላ ችግሮች ጭንቀት መልስ የሚሰጡ ናቸው። ይህ የባዜል ጉባኤ እስከ ዛሬ ከነበሩት ሁሉ እጅግ የተሻለና ሁሉን አቀፍ የሆነ የጎጂ ዝቃጮችን አያያዝ የሚመለከት ስምምነት ሰነድ ይዞ ይወጣል ተብሎ እየተጠበቀ ነው። ጄኔቫ ባለችው ሪፖርተራችን ሊሳ ሽላይን ዘገባ መሰረት ሌላው ስምምነት የሆላንዷ ሮተርዳም ጉባኤ ሰነድ ነው። ይህ ስምምነት በአብዛኛው የሚያተኩረው የኢንዱስትሪ ኬሚካሎችና ጸረ ተሐዋሲያን መድኃኒቶች ዓለም አቀፍ ንግድን ደህንነቱ የተጠበቀ እንዲሆን በማድረግ ላይ ነው። ሦስተኛው የስዊድን ዋና ከተማይቱ ስቶክሆልም ስምምነት ሲሆን ይህ ሰነድ ወይም ውል ደግሞ ከአካባቢያችን ጨርሶ ለማጥፋት አዳጋች ሆነው የቆዩ ሕይወታዊ ይዘት የነበራቸው ወይም ካርበን በውስጣቸው የሚገኝ ወይም ኦርጋኒክ በካዮች ውል ተብሎ ይታወቃል። ይህ ስምምነት የሰውን ጤናና የተፈጥሮን አካባቢ በዙሪያችን ለረጅም ጊዜያት ከቆዩ ኬሚካሎች ለመጠበቅ የታሰበ ዓለም አቀፍ ውል ነው። የእነዚህ ሦስት ስምምነቶች ፈራሚ ወይም ተዋናይ ወገኖች በየሁለት ዓመቱ እየተሰበሰቡ አዳዲስ ስጋቶች ተፈጥረው ከሆነ ይመረምራሉ። የተፈጠሩ ካሉም አዳዲስ ደንቦችና መመሪያዎችን ያወጣሉ። የሰውን ልጅ እንደምን በግላጭ ዐይን ከማይታዩና ከከፉ መዘዞች መጠበቅ እንደሚቻል ይመክራሉ። የተባበሩት መንግሥታት ድርጅት የተፈጥሮ አካባቢ መርሃ ግብር ዋና ዳይሬክተር አኪም ሽታይነር አንድ ተጠቃሽ አባባል አላቸው። ኢ ዝቃጮች ከእንግሊዘኛው የፊደል ገበታ ኢ ኤሌክትሮኒክ ለማለት የዋለ ነው። እናም የኢ ዝቃጮች ወይም ቅሪቶች ሱናሚ ወይም ማዕበል ዓለማችንን እያለበሰና እየዋጠ ነው። እነዚህ ኤሌክትሮኒክ ዝቃጮችና ቅሪቶች አገልግሎቶቻቸውን የጨረሱ ዕለት በዕለት የምንጠቀምባቸውና አገልግሎቶቻቸው ከዕለት ወደ ዕለት እየሰፋ የሄደ የዘመናዊው ቴክኖሎጂ ውጤት የሆኑ መሣሪያዎች ናቸው። ኮምፒውተሮች፣ ላፕቶፖች፣ ሞባይል ስልኮች፣ ሲዲዎች፣ የቴፕ ማጫወቻዎች፣ ራዲዮ ማዳመጫዎች፣ ቴሌቪዥኖች፣ ማተሚያዎች ወይም ፕሪንተሮች፣ ማባዣዎች፣ የፋክስ መላኪያ መሣሪያዎች፣ ማቀዝቀዣዎች፣ ማይክሮዌቮች ወይም ማሞቂያዎች፣ ሰዓቶች፣ ባትሪ ድንጋይ፣ ከቀጠልኩ ማቆም ይችል ይሆን? ሁልቁ መሳፍርት አጥተዋል እስኪባል የበዙ ናቸው። እናስ እየዋጡን አይደለም? ዙሪያውን ይቃኙ፣ አካባቢውን ይመልከቱ። የኢ ዝቃጭ ሱናሚ፣ የኢ ቅሪተ አካል ተራሮች። ሽታይነር መልእክት አላቸው።
This is under the Basel Convention, one of the focal issues of how to deal with electronic waste, which is now
እነዚህን ኤሌክትሮኒክ ዝቃጮች መቆጣጠር በሚቻልበት ሁኔታ ላይ መምከር ነው ከባዜል ጉባኤ የትኩረት ነጥቦች አንዱ። የምጣኔ ሀብታችን አሻራ ቀዳሚና ዋነኞቹ አካላት ቢሆኑም እነርሱን መልሰን ወደ ምርት ሂደት ማስገባት ካልቻልን የሚጣለው ሁሉ ተራራ ለሰውም ለተፈጥሮም እጅግ የበረቱ ጉዳቶችን ወደ መዝራት ይዞራል።
የዛሬ 14 ዓመት በ1993 ዓመተ ምህረት ማለት ነው፣ የስቶክሆልሙ ጉባኤ እጅግ ጎጂ ናቸው የሚባሉ 12 መርዛማና በአካባቢያችን ለተራዘመ ጊዜ የቆዩ ኦርጋኒክ የሚባሉ በካዮችን ለይቶ ዘርዝሯል። እነዚህ ቆሻሻ ደርዘን የተባሉ ኦርጋኒክ በካዮች በዓለሙ ሁሉ ተነዝተው በየሰውና በየዱር ሕይወቱ አካላት ውስጥ ተከማችተው ይገኛሉ። እናም የሰውንም ጤና የአካባቢውንም ደህንነት አብዝተው ይጎዳሉ። ከዚያ ወዲህ ባለፉት 14 ዓመታት ውስጥ ደግሞ ሌሎች 11 መርዛማ ንጥረ ነገሮች በ12ቱ ዝርዝር ላይ ተጨምረዋል። በዓለማችን እኮ በየዓመቱ በጸረ ተሐዋስያን መድኃኒቶች ርጭት ምክንያት 3 ሚሊዮን ሰው እንደሚመረዝ የዓለም የጤና ድርጅት አስታውቋል። ከዚያ ውስጥ 20 ሺህ ሰው በየዓመቱ ያልቃል። ከዚህ ሁሉ ጉዳት የበዛው የሚደርሰው ደግሞ በማደግ ላይ ባሉ ሀገሮች ውስጥ ነው። ለሰዎች ስለ ጸረ ተሐዋስያን መድኃኒቶች ለመንገርና ቃልን ለማስፋፋት የሮተርዳም ስምምነት ብዙ ጠቃሚ ሚና ተጫውቷል። አገልግሎቶቻቸውን የጨረሱትን ወይም ጊዜያቸው ያለፈ መድኃኒቶችን እንዴት ማስወገድ እንደሚቻልም ትምህርትና ዕውቀት በስፋት እንዲሰጥ ያዛል ሮተርዳም። መጪው የባዜል ጉባኤ ከሚመክርባቸው አበይትና አጠቃላይ ውሳኔ ከሚጠይቁ ጉዳዮች መካከል የወባን ወረርሽኝ ለመከላከል የሚረጨው ዲዲቲ የሚባልን ቅመም ጨርሶ እንዲቆምና እንዲወገድ ለማድረግ ጠንካራ አቋም መያዝ ይገኝበታል። ዲዲቲ ምድራችንን ከአደገኞቹ የፀሐይ ጨረሮች በሚከልለው ወይም ጉዳቱን አንጥሮ በሚያስቀረው ኦዞን ንጣፍ ላይ ከሚያደርሰው አደጋ በተጨማሪ በሰዎች ላይ የጡት ካንሰርን ጨምሮ ለብዙ በሰው ላይ ለሚደርሱ የነቀርሳ አይነቶችም ምክንያት እንደሆነ ተረጋግጧል። ኢትዮጵያ ዲዲቲን ወባን ለመከላከል ጉዳይ ከሚጠቀሙ ሀገሮች አንዷ እንደነበረች ይታወቃል። ለመሆኑ ዲዲቲ ዛሬ በኢትዮጵያ ጎጆዎች ውስጥና በየመስኩ ይረጫል? ወይዘሮ ሕይወት ሰሎሞን፣
ቢቢሲን ለርጭት ማለት ለቤት ውስጥ ርጭት ካወጣን በጣም ረጅም ጊዜ ሆኖናል። ከፈረንጆቹ 2008-2009 ጀምሮ ዲዲቲን እየተጠቀምን አይደለም። ይሄም እንግዲህ ለአገልግሎት ማንጠቀምበት ዋነኛው ምክንያት ዲዲቲ ለርጭት ብግርነት በመፍጠሩ ማለት ያው ትንኞቹ የመለማመድ ባህሪ በማሳየታቸው በየጊዜው የምንጠቀመውን የርጭት ኬሚካል ፍተሻ ይደረጋል። ሌሎች አማራጭ ኬሚካሎች ላይ ማተኮር ስላለብን ወደ ሌላ ኬሚካል አተኩረናል። በአሁን ጊዜ እየተጠቀምን ያለ ነው ኬሚካል ሌላ የኬሚካል ግሩፕ ነው፣ ከዲዲቲ የተለየ ነው። ይሄም ደግሞ ከዲዲቲ አንጻር ስናየው ለኢንቫይሮንመንትም ሴፍ የሆነ ተብሎ ከሚቀመጡ
ደህንነቱ
ያለው ደህንነቱ ባል አይነት ነው። ያው ዞሮ ዞሮ እንግዲህ የዓለም የጤና ድርጅት ያስቀመጣቸው ለቤት ውስጥ ርጭት ተብሎ ወደ 6 የሚሆኑ የርጭት ኬሚካል ቤተሰብ ግሩፖች አሉ እና ከእነሱ ውስጥ ነው እየተጠቀምን ያለ ነው። እና ዲዲቲ ያው ረዘም ላለ ጊዜ ሆኖናል ከቆመ ማለት ነው ለፐብሊክ ሄልዝ ጥቅም።
ወይዘሮ ህይወት ሰሎሞን በኢትዮጵያ ጤና ጥበቃ ሚኒስቴር የወባ መከላከልና መቆጣጠር መርሃ ግብር ኃላፊ ናቸው። የባዜል ጉባኤ ተሳታፊዎች ይዘው የሚቀርቡት ጥሪ አለ። ተመራማሪዎች፣ ፈጣሪዎች፣ አምራቾች ዲዲቲን ሙሉ በሙሉ የሚተካ አማራጭ ይዛችሁ ወደ ገበያ ውጡ።
እናመሰግናለን ሶሎሞን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአፍሪቃ መሪዎችና ከዛም በላይ በምዕራብ አፍሪቃ በተዛመተው የኢቦላ በሽታ ተፈትነዋል። ከ10,000 በላይ የሚሆኑ ሰዎች በኢቦላ አልቀዋል። የዓለም አቀፍ ማህበረሰብ ባደረገው ርብርቦች ምክንያት አዲስ የኢቦላ በሽታ በጣም ቀንሷል። ይሁንና አከተመ ማለት አይደለም። ወረርሽኙን ለማጥፋትም ሆነ አዲስ የኢቦላ በሽታ እንዳይከሰት ገና ብዙ መስራት አለብን። ዩናይትድ ስቴትስ የኢቦላ በሽታ ከአንድ ዓመት በፊት ከገባበት ጊዜ አንስቶ በሽታውን በመከላከል ረገድ ብዙ ረድታለች። ባለፈው መስከረም ወር ፕሬዚዳንት ኦባማ በተባበሩት መንግስታት ድርጅት ንግግሮች በማድረግና ጥሪዎችን በማቅረብ ቀውሱ አስቸኳይ ትኩረት እንዲያገኝ በማድረግ ረድተዋል። የሕክምና ማዕከሎች እንዲገነቡና የጤና ሰራተኞች እንዲያሰለጥኑ ወታደሮች በመላክም ዩናይትድ ስቴትስ ለዓለም አቀፍ ማህበረሰብ ተምሳሌት ሆናለች። የአፍሪካ ህብረት በዚህ ተግባር ላይ ዋናው አጋር ሆኖ ሰርቷል። የአፍሪካ ህብረት የላካቸው የህክምና ሰራተኞች ወሳኝ ሚና ተጫውተዋል። አሁን ደግሞ የዩናይትድ ስቴትስና የአፍሪካ ህብረት የበሽታ ቁጥጥርና መከላከያ ማዕከሎች ባደረጉት ስምምነት መሰረት የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል ይመሰረታል። አፍሪካ ተላላፊ በሽታዎችን ለማስወገድ አስቀድሞ ለይቶ በማወቅ አስፈላጊውን ምላሽ በመስጠት ረገድ የሚኖራትን ብቃት ለማጎላበት አብረን እንሰራለን። የአዲሱ የአፍሪቃ የበሽታ ቁጥጥርና መከላከያ ማዕከል ዋና ዓላማ የአፍሪቃ አገሮች በሽታዎቹ ሊያደርሱት የሚችሉትን አደጋ ተገንዝበው መረጃዎችን በማጋራት ኢቦላን ብቻ ሳይሆን ኤችአይቪ ኤድስን፣ ሳምባ በሽታን፣ ወባንና ሌሎች በሽታዎችንም ለመከላከል የሚያስችላቸውን ብቃት ማጠናከር ነው። ማዕከሉ በያዝነው ዓመት ስራ እንዲጀምር ይጠበቃል። ለአፍሪካ የጤና ጥበቃ ሚኒስቴሮች የቴክኒካዊ እውቀት ያቀርባል። አስቸኳይ ምላሽ የሚያስፈልገው የበሽታ ሁኔታ ሲፈጠር ደግሞ በማስተባበር ረገድ ይረዳል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል በአዲሱ የአፍሪካ የበሽታ ቁጥጥርና መከላከያ ማዕከል በቴክኒካዊ አማካሪነት የሚያገለግሉ 2 የጤና ጥበቃ ጠበብትን ይልካል። 10 አፍሪካውያን በበሽታ ጥናት እንዲሰለጥኑ እንረዳለን። የኢቦላ ወረርሽኝ በጣም እንዲቀንስ ረድቶናል። አሁን ባለው አያያዙ ከቀጠለም የበሽታው መዛመት በወራት ውስጥ እንዲያበቃ እንጠብቃለን። የተገኘው ትምህርት የአፍሪካ ሀገሮች ለወደፊት የሚከሰቱ ወረርሽኞችን ለማስወገድና ሌሎች በሽታዎችንም ለመከላከል ይረዳቸዋል። ዩናይትድ ስቴትስም መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ተከበራችሁ አድማጮች፣ ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 20 ብር ከ52 ሳንቲም ተመንዝሯል። ዛሬ እርስዎ ዶላር ይዘው ብር ከፈለጉ 20 ብር ከ52 ሳንቲም ይሰጦታል። ደግሞ ብር ይዘው ዶላር ከፈለጉ 20 ብር ከ62 ሳንቲም መክፈል ይኖርበታል።
ሁለቱም የለኝም ካልኩት
ስቱዲዮ ትቆያለሽ። ነገ አርብ ሚያዝያ 30 አብዛኛው የኢትዮጵያ ክፍሎች ዝናብ እንደሚያገኙ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። ወደ ታሪክ መለስ ስንል ደግሞ በነገራችን ላይ አዲስ አበባ ከፍተኛ ሙቀቷ 24 ዝቅተኛዋ 14 ዲግሪ ሴልሺየስ ነው። በነገራችን ላይ ወደ ታሪክ እንመለስና መሐሙድ አህመድን ሃፒ በርዝዴይ ማለት የምትፈልጉ ካላችሁ በሉት። ነገ ነው የተወለደው ሚያዝያ 30።
መልካም ልደት
ዓመተ ምሕረት ሃፒ በርዝዴይ ስትሉ ጠይቁት። መልካም ልደት መሐሙድ፣ ጤና ይስጥልኝ።
ለምሽቱ ያሰናዳናቸው ዝግጅቶች እናመሰግናለን። በነገር ላይ የሶሎሞን በዚሁ መጠናቀቃቸው ነው። ፕሮግራማችንን የመራልን ንጉሱ ታምሬ፣
አስተናጋጆቻችሁ እኔ ሶሎሞን አባትና
ቆንጂት ታየነን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በአንድ ሰዓት ከዛም በኋላ በመደበኛው በሶስት ሰዓት እንገናኛለን። በሰላም እደሩ።
ደህና እደሩ። The Voice of America.